Voice of America.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ነሐሴ 29 2012 ዓመተ ምህረት ዝግጅታችን ጀመረ። አሜሪካ ለኢትዮጵያ የምትሰጠውን የገንዘብ ድጋፍ በጊዜያዊነት ያያዘችው በፕሬዝዳንት ዶናልድ ትራምፕ አመራር ሰጪነት መሆኑን የአሜሪካ የውጭ ጉዳይ መስሪያ ቤት አስታወቀ። የኢትዮጵያ የገንዘብ ሚኒስትር ዴኤታ ዶክተር ኢዮብ ተካልኝ አስተያየታቸውን ተጠይቀዋል።
We don't think the US has thought this through carefully because the partnership between the US and Ethiopia is solid, very strong, and continues to be.
So ኢትዮጵያና አሜሪካ ካላቸው ጠንካራ ትስስር አንጻር አሜሪካ ጉዳዩን በጥንቃቄ አሰበችበት አይመስልንም። ይሄ ጉዳዩን በደንብ ያለመረዳት ይመስልናል። ቀጣይነት ያለውም አይመስልንም። ኢትዮጵያ ያደረገች ያለችው በየትኛውም ህግም ሆነ የሞራል ጥያቄ ቢመዘን ትክክል ስለሆነ ውሳኔያቸውን እንደገና ያስቡበታል ብለን ተስፋ እናደርጋለን።
በአብይ ርዕስ ሙሉ ዘገባውን ታደምጣላችሁ። በፌዴሬሽን ምክር ቤት የትግራይ ክልል ተወካዮች የጉባኤው አጀንዳ ስላልታወቀ በሚል ነገ በሚካሄደው የምክር ቤቱ አስቸኳይ ጉባኤ ላይ እንደማይሳተፉ የክልሉ ምክር ቤት ዛሬ ባካሄደው አስቸኳይ ስብሰባ መወሰኑ ተገልጿል። በሌላ በኩል ፌዴሬሽን ምክር ቤት ነሐሴ 30 በጠራው ስብሰባ ላይ በራያ ወልቃይትና ወጅራት አካባቢዎች የሚደርሰውን የሰብአዊ መብት ጥሰት በመወያየት የመፍትሄ አቅጣጫ እንዲያስቀምጥ ተጠይቋል። በምሽቱ ከመታደምጧቸው ዘገባዎች መካከል የተወሰኑት ናቸው። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ንጉሱ ታምሬ ስርጭቱን ያቀናብርልናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ማሊ ውስጥ ከሁለት ሳምንታት በፊት የመንግስት ስልጣን የተቆጣጠረው ያመጹት ወታደሮች ቡድን ስለ ሽግግር ጉዳይ በሳምንቱ መጨረሻ የተለያዩ ወገኖችን የሚያሳትፍ ንግግር እንደሚጀምር አስታወቀ። ንግግሩን የፖለቲካ ፓርቲዎች፣ የህዝባዊ ድርጅቶችና የሀገሪቱ ፕሬዚደንት ኢብራሂም ቡባካር ኬታን ስልጣናቸውን እንዲለቁ ግፊት ያደረገውን ተቃውሞ የመራው ጁን 5 የተባለው ንቅናቄ ጋር እንደሚያካሂድ ስልጣኑን የያዘው ወታደራዊ ቡድን ተናግሯል። ቅዳሜና እሁድ የሚካሄደው ውይይት የሽግግሩን አቅጣጫ የሚያዘጋጅ እቅድ ለማውጣት የታለመ ነው ብሏል አንድ የጦር ሰራዊቱ ቡድን ቃል አቀባይ። የምዕራብ አፍሪካ ሀገሮች የኢኮኖሚ ማህበረሰብ ኤኮዋስ የማሊው ወታደራዊ ቡድን በሶስት ዓመታት ጊዜ ውስጥ የሽግግር አስተዳደር ይቋቋማል ሲል ያወጣውን መግለጫ ውድቅ አድርጎበታል። አሁኑኑ አስተዳደሩን ለሲቪል የሽግግር መንግስት አስረክቡ፣ በአንድ ዓመት ጊዜ ውስጥም ምርጫ ይካሄድ ሲል ኤኮዋስ አሳስቧል። በደቡብ ሱዳን ለሚገኘው የተባበሩት መንግስታት ድርጅት ሚሽን ኦንሚስ በኮንትራት የሚሰራው ፓንክሮፕ የሚባል ኩባንያ የቀድሞ ሰራተኞች ቦር ከተማ ውስጥ የሚገኘውን የመንግስታቱን ድርጅት ሚሽን ግቢ ከዘጉ ዛሬ ሁለተኛ ቀን ሆኗቸዋል። ሰራተኞቹ በኩባንያው በደል ደርሶብናል፣ አላግባብ አባረውናል ብለው ለተቃውሞ እንደወጡ ነው የተገለጸው። አንድ የድርጅቱ ተልእኮ ባለስልጣን እንዳረጋገጡት 60 በላይ የሚሆኑ ተቃዋሚዎች የሚሽኑን ግቢ በር ከትናንት ጀምረው ዘግተው የድርጅቱን የስራ እንቅስቃሴ አስተጓጉለዋል። ኩባንያው ያስቀረብንን ደሞዝ ይክፈለን ሲሉ ተቃዋሚዎቹ ጠይቀዋል። የፓንኮርፕ ኩባንያ በጉዳዩ መልስ ለመስጠት ፈቃደኛ አልሆነም። የመንግስታቱን ድርጅት ተልእኮ ጠይቁ ብሏል። በዲሞክራሲያዊት ኮንጎ ሪፐብሊክ ያገረሸው ግጭት አዲስ የስደትና የመፈናቀል ማዕበል ሊያስከትል እንደሚችል UNHCR አስጠነቀቀ። ለቪኦኤ ሊሳ ሽላይን ከጄኔቫ ቀጣዩን ዘገባ አጠናቅራለች። ደረጀ ደስታ ያቀርበዋል።
ባለፈው ወር ወደ 24000 የሚጠጉ ሰዎች ከካሴ ግዛት ያለውን ግጭትና የሰብአዊ መብት ጥሰት ሸሽተው ወጥተዋል። የተባበሩት መንግስታት የስደተኞች ኤጀንሲ እንደሚለው ግጭቱ ጋብ ካለ በኋላም ቢሆን ስደተኞቹ መፍለሳቸውን አላቆሙም። የመንግስታቱ ድርጅት ወኪል እንደሚለው ግጭቱ መነሻ በመሬትና በአካባቢው ጥሪት የተከሰከሰ ቢሆንም ግጭቱን ያባባሱት የዘር ግጭትን የሚያራምዱ ባለስልጣናትና የታጠቁ አማጽያን ናቸው። የተባበሩት መንግስታት ስደተኞች ኮሚሽነር ቃል አቀባይ ባባ ብሎክ ለአሜሪካ ድምጽ እንደተናገሩት ግጭቱን ለማብረድና ሰላም ለማስፈን የሚደረገው ጥረት በጥፍ ካልጨመረ ነገሮች ፍጹም ከቁጥጥር ውጪ ሊሆኑ ይችላሉ። ቃል አቀባዩ ያለውን ሁኔታ ሲገልጹ ሁኔታው በቋፍ ያለ ነው፣ በፊቱንም ቢሆን ውጥረቱ ነበር፣ ያሁኑ ግን በአይነቱ አዲስና ገና ካሁኑ በርካታ ሰዎችን በማፈናቀል ቀደም ብለው ወደ ሌላ ሀገርም ሆነ እዚያው ኬሳይ ውስጥ በተፈናቀሉ ሚሊዮን ስደተኞች ላይ ሌሎች ተፈናቃዮችን የሚጨምር ነው ብለዋል። እንደ አውሮፓ አቆጣጠር በ2017 በካሴ ግዛት በተከሰከሰ ግጭት 1.4 ሚሊዮን ሰዎች እዚያው ዲሞክራቲክ ሪፐብሊክ ኮንጎ ውስጥ ተፈናቅለዋል። ወደ 35000 የሚደርሱት ደግሞ ወደ ጎረቤት አገሮች ተሰደዋል። ከአዳዲሶቹ ተፈናቃዮች ታሪክ ጋር ተያይዞ ብዙ የግድያ ወንጀሎች፣ አስገድዶ መድፈርና ግርፋት፣ ስርቆትና ቤት ንብረታቸውን የማቃጠል ጥፍቃቶች የተፈጸሙ ሲሆን ከተፈናቃዮችም መካከል ህጻናት፣ አረጋውያንና ሴቶች እንደሚበዙበት ተዘግቧል። የተባበሩት መንግስታት ድርጅቱ ወኪል ለዲሞክራቲክ ኮንጎ ሪፐብሊክ ተፈናቃዮች ተጨማሪ እርዳታና ገንዘብ እንደሚያስፈልግና ዓለም አቀፉ ማህበረሰብም እርዳታውን እንደሚለግስ ተስፋ ማድረጋቸውን አስታውቀዋል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የተባበሩት መንግስታት የህፃናት ድጋፍ ድርጅት ዩኒሴፍ አንድም ሀገር ከተደራሽነት ውጪ እንዳይሆን በቀጣዮቹ 2 ዓመታት ውስጥ የኮቪድ-19 ክትባት ከሚሰሩ ኩባንያዎች ክትባቱን የመግዛትና የማከፋፈሉን ሂደት እንደሚመራ አስታወቀ። ዩኒሴፍና የዓለም የጤና ድርጅት እስካሁን በዓለም በፍጥነቱና በግዙፍነቱ ወደር የሌለውን የክትባት ግዢና ማዳረስ መርሃ ግብር አብረው ይመራሉ ተብሏል። ዩኒሴፍ ትናንት ባወጣው መግለጫ ኮቬክስ ተብሎ በተጠራው ለ92 የዓለም ባለዝቅተኛና መካከለኛ ገቢ ሀገሮች ክትባቶቹን በእኩልነት ለማዳረስ በታለመ እቅድ 76 ባለጸጋ ሀገሮች ሊሳተፉ ተመዝግበዋል ብሏል። የዩኒሴፍ ዋና ስራ አስኪያጅ ሄንሪየታ ፎር ስለ መርሃ ግብሩ ሲያስረዱ ይህ በመንግስታት በአምራቾችና ሌሎችም አጋሮች ትብብር እጅግ ወሳኝ በሆነው ጸረ ኮቪድ ጦርነት ለመግፋት የታለመ ህብረት ነው ብለዋል። የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም ባለጸጎቹ ሀገሮች ክትባቱን ሰብስበው ሊያከማቹ እንደሚችሉ ያላቸውን ስጋት ገልጸው ያም የወረርሽኙን አደጋ ይብሱን አስከፊ እንደሚያደርገው ማስጠንቀቃቸው ይታወሳል። በዚህም የተነሳ የዓለም የጤና ድርጅት ስራ አስኪያጅ ክትባቱ ለታዳጊ ሀገሮች ተደራሽ ይሆን ዘንድ ኮቬክስ ዓለም አቀፍ የክትባቶች ግዢና ክምችት ጥምረት እንዲመሰረት ግፊት ሲያደርጉ ቆይተዋል። በአሁኑ ጊዜ ከ172 በላይ ሀገሮች በመርሃ ግብሩ ሊሳተፉ ተስማምተዋል። ዩናይትድ ስቴትስ ግን የመርሃ ግብሩን ምሪት ለቻይና ወገንተኛ በመሆን የምትወነጅለው WHO በመያዙ አልሳተፍም ስትል አስታውቃለች። በሌላ ዜና እንደ አውሮፓውያን አቆጣጠር እስከ መጪው ህዳር ወር ይደርስ ይሆናል የተባለው 2 የኮቪድ-19 ክትባት የዝግጅት ሂደቱን ፈጥኖ ለማጠናቀቅ የሚያስችል አዲስና ተስፋ ሰጭ ቴክኒክ እየተከተለ መሆኑን ኤክስፐርቶች እየተናገሩ ናቸው። እነዚህ 2 ክትባት ከተሐዋሲው ከራሱ በቀጥታ ሳይሆን የዘረመል ቀመሩን መሰረት አድርጎ ተሰርቶ አንድም ለአደጋ የማይዳርግ ደግሞ ፍቱን መከላከያ ይወጣው እንደሆነ ለመጀመሪያ ጊዜ የሚፈተንበት ይሆናል ተብሏል። አንዱን ክትባት የሚሰራው የዩናይትድ ስቴትሱ ሞደርና ኩባንያ ሲሆን ሌላኛውን የጀርመኑ ባዮንቴክ እና የዩናይትድ ስቴትሱ ፋይዘር በህብረት እየሰሩበት ነው። ሁለቱ የተሐዋሲው ጄኔቲካዊ ቀመርን መሰረት አድርገው ለሰው የበሽታ መከላከያ ክትባት ሲሰራ የመጀመሪያ ነው የሚሆኑት። ካሁን ቀደም ለፈረሶች የዌስት ናይል ቫይረስ መከላከያን ጨምሮ የተለያዩ ለእንስሳት የሚውሉ ክትባቶች በዚህ መንገድ ተሰርተዋል። ቀደም ብሎ የክትባቶቹን ደህንነት ለማረጋገጥ ለጥቂት ጤናማ ሰዎች ተሰጥተዋል። የራስ ምታት፣ ትኩሳት፣ ድካምና የጡንቻ ቁርጥማት ከመሳሰለው ሌላ ሙከራውን ለማቆም የሚያስገድድ የከፋ የጎን ጠንቅ አልታየም ነው የተባለው። ሞደርናና ፋይዘር ወደ መጨረሻ ዙር ሙከራቸው አልፈዋል። 30,000 ሰው በሚያሳትፈው የመጨረሻው ሙከራ ክትባቱ ምን ያህል እንደሚሰራና ያልተለመዱ የጎን ጠንቆች ይኖሩት እንደሆነ ይፈተሻል ተብሏል። የክትባቱ ውጤት ከአውሮፓውያን 2020 ዓመተ ምህረት ማብቂያ በፊት ይደርሳል ተብሎ አይጠበቅም። ይሁን እንጂ የዩናይትድ ስቴትስ የምግብና መድኃኒት አስተዳደር ኮሚሽነር ስቴፈን ሃን ለፋይናንሻል ታይምስ ጋዜጣ በሰጡት ቃል ፈጠን ብሎ በሙከራው ጥሩ ውጤት ከተገኘ እኛም ቀደም ብለን ስራ ላይ እንዲውል ፈቃድ ልንሰጥ እንችላለን ሲሉ ተሰምተዋል። ከዋይት ሃውስ ግፊት እየተደረገ ነው የሚሉ ትችቶችንም ውድቅ አድርገዋል። ኤክስፐርቶች ግን ህዳር ወር ትክክለኛ ውሳኔ ላይ ለመድረስ የሚያስችል በቂ መረጃ መገኘቱን ይጠራጠራሉ። ፕሬዚደንት ዶናልድ ትራምፕ አሁንም ቢሆን በአሜሪካ ዘመናዊ ታሪክ ታይቶ በማያውቅ ደረጃ አስቸጋሪ ሆኖ ባለው መጪው ፕሬዚደንታዊ ምርጫ ሌላ ውዥንብር እየጨመሩ ናቸው። ምርጫው እንዳይጭበረበር የሚጠብቁት መንገዶች የሚሰሩ መሆናቸውን ለማረጋገጥ ሁለት ጊዜ ድምጽ በመስጠት ፈትኑት ሲሉ ህጋዊነቱ አጠያያቂ ለሆነ አድራጎት ደጋፊዎቻቸውን ቀስቅሰዋል። ከተላ አድርገው ግን በከፊል ከዚህ አባባላቸው ሲያፈገፍጉ ተሰምተዋል። ረቡለት ዊልሚንግተን ሰሜን ካሮላይና ውስጥ በቴሌቪዥን በሰጡት ቃለ መጠይቅ ፕሬዚደንቱ መራጮች ድምጻቸውን በፖስታ ቤትም በኩል ይላኩት፣ ከዚያም ወጥተው እንደገና ድምጽ ይስጡ። ከዚያ በደንብ ይሰራል የተባለው ስርዓት እንደሚሉት የሚሰራ ከሆነ በአካል ሲሄዱ ድምጽ መስጠት አይችሉም ማለት ነው ሲሉ ተደምጠው ነበር። ትናንትና ፔንሲልቬኒያ ላትሮክ ከተማ ውስጥ በመራጭ ቅስቀሳ ንግግራቸው ደግሞ ያን ቀየር ያደረገ በሚመስል አነጋገር ድጋሚ ድምጽ የምትሰጡት የመጀመሪያው ካልተቆጠረላችሁ ብቻ ነው ሲሉ ተሰምተዋል። በፖስታ ቤት ላኩትና ተከታተሉ፣ ካልተቆጠረላችሁ ሄዳችሁ ድምጻችሁን ስጡ ብለዋል። ድምጻቸው መቆጠሩን ግን አረጋግጡ ሲሉ ፕሬዝደንቱ አክለው ደጋፊዎቻቸውን አሳስበዋል። በኮሮና ቫይረስ ወረርሽኝ ምክንያት የዩናይትድ ስቴትስ ክፍላተ ሀገር የምርጫ ባለስልጣናት ካሁን ቀደም ባልታየ መልኩ ቁጥሩ የበዛ መራጭ ለመጪው ፕሬዝደንታዊ ምርጫ ድምጹን በፖስታ ቤት በኩል እንደሚልክ በመጠበቅ ዝግጅት እያደረጉ ናቸው። ፕሬዝደንቱ በተደጋጋሚ ያለምንም ማስረጃ ተቃዋሚዎቻቸው ዲሞክራቶች በብዙ 10 ሚሊዮን የሚቆጠሩ በፖስታ ቤት የሚላኩ ድምጾችን በማግበስበስ በፖለቲካ ታሪክ ታይቶ የማያውቅ የማጭበርበር ተግባር ለመፈጸም ይጠቀሙበታል ሲሉ ተናግረዋል። ሰሜን ካሮላይና ላይ ሆነው ደጋፊዎቻቸውን ሁለት ጊዜ ድምጽ ስጡና ፈትኑት ሲሉ መናገራቸው ውዥንብር በመፍጠሩ ፌስቡክ አሳሳች መረጃ ምልክት አድርጎበታል። ትዊተር ደግሞ ትናንትና በሰፈሯቸው ሁለት ጽሁፎች ላይ ማስጠንቀቂያ አያይዟል። ሁለት ጊዜ ድምጽ መስጠት ህገ ወጥ መሆኑን ያምናሉ ወይ ተብለው የተጠየቁት የዋይት ሀውስ ቃል አቀባይ ኬሊ መከናኒ ፕሬዝደንቱ በህገ ወጥ መንገድ ድምጽ መስጠትን አይደግፉም በማለት በተደጋጋሚ ምላሽ ሰጥተዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ነሐሴ 28 2012 ዓ.ም ምሽት ፕሮግራም ነው። ኢትዮጵያ ካላት ህዝብ ምጣኔ ጋር የሚመጣጠን የኢኮኖሚ አቅጣጫ ያስፈልጋታል።
ለአዲስ አበባ ባጀት የምትይዘው በየአመቱ 3.5 ሚሊዮን እያለች ከያዘች ግን የህዝቡ ቁጥሩ ከአምስት ሚሊዮን በላይ ከሆነ የመሰረተ ልማት ግንባታው፣ የቤት ግንባታው፣ የውሃ አቅርቦቱ፣ የትምህርት አቅርቦቱ ሁሉም ከፍላጎቱ ጋር አብሮ አይሄድ። ይሄ ደግሞ ከተማዋ ሰላም እንድታጣ፣ በየጎደናው የሚያድሩ ወጣቶች እንዲበዝባት ግን ሳትስፋክሽኑ ይጎዳል ማለት ነው።
የኢትዮጵያ የስነ ህዝብ ጤናና አካባቢ ጥበቃ ጥምረት ዋና ዳይሬክተር የሆኑት አቶ ነጋሽ ተክሉ ናቸው። በሁለተኛው አጋማሽ ሙሉ ዘገባ እናሰማችኋለን። ዝግጅቶቻችንን በፌስቡክ ላይቭ አት ቪኦኤ አማሪክ እንዲሁም በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ይቻላል። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህ ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራሞቻችን ላይ ተፈጥረው ብታዳምጡ አስቀድመን ይቅርታ እንጠይቃለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ።
ኢትዮጵያ በህዳሴ ግድብ አሞላልና አስተዳደር ዙሪያ የሚደረገው የሶስትዮሽ ድርድር ሳይጠናቀቅ የአባይን ግድብ ለመምላት በመወሰኗ አሜሪካ ለኢትዮጵያ የምትሰጠውን እርዳታ በጊዜያዊነት ያገደችው ፕሬዝዳንት ዶናልድ ትራምፕ በሰጡት አመራር መሆኑን የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት አስታውቋል። የውጭ ጉዳይ ሚኒስትሩ ቃል አቀባይ ሞርጋን ኦርታገስ ለአሜሪካ ድምጽ በላኩት መግለጫ አሜሪካ በህዳሴ ግድብ ደህንነት ዙሪያ ላይ ስምምነት ሳይደረስ የሚጀመር የውሃ ሙሌት በተፋሰሱ ዙሪያ የሚገኙ ሀገራትና ህዝቦች ላይ አደጋ ሊያደርስ ይችላል የሚል ስጋት እንዳላት በተደጋጋሚ መግለጿን ጠቅሰዋል። የውሃ ሙሌቱ ኢትዮጵያ በሐምሌ ወር ላይ የተናጠል እርምጃ ላለመውሰድ የገባችውን ውሳኔ የሚጥስ ነውም ብለዋል። ኢትዮጵያ የህዳሴውን ግድብ ለመምላት መወሰኗን ተከትሎ ባሳለፍነው ሳምንት አሜሪካ ለኢትዮጵያ የምትሰጠውን በሚሊዮኖች የሚቆጠር የገንዘብ እርዳታ ለጊዜው ማገዷን አስታውቃለች። እገዳው በቀጠናዊና የድንበር ጸጥታ ጉዳዮች ላይ የሚደረጉ ድጋፎችን እንደሚያካትት ተገልጿል። ይህን ተከትሎ የኢትዮጵያ መንግስት አሜሪካ ያሳለፈችው ጊዜያዊ ውሳኔ ላይ ማብራሪያ እንድትሰጥ መጠየቋን የኢትዮጵያ ገንዘብ ሚኒስትር ዴኤታ አቶ ብዮብ ተካልኝ ለአሜሪካ ድምጽ ተናግረዋል።
We don't think the US has thought this through carefully because the partnership between the US and Ethiopia is solid, very strong, and continues to be. So we consider this some misunderstanding.
ኢትዮጵያና አሜሪካ ካላቸው ጠንካራ ትስስር አንጻር አሜሪካ ጉዳዩን በጥንቃቄ አሰበችበት አይመስልንም። ይሄ ጉዳዩን በደንብ ያለመረዳት ይመስልናል። ቀጣይነት ያለውም አይመስልንም። ኢትዮጵያ ያደረገች ያለችው በየትኛውም ህግም ሆነ የሞራል ጥያቄ ቢመዘን ትክክል ስለሆነ ውሳኔያቸውን እንደገና ያስቡበታል ብለን ተስፋ እናደርጋለን።
አሜሪካ ለኢትዮጵያ የምታደርገውን እርዳታ ለማቋረጥ የወሰደችው እርምጃ በዋሽንግተን ሳምንታት የፈጀ ክርክር የተደረገበት ሲሆን አንዳንድ የውጭ ጉዳይ ሚኒስትር ባለስልጣናት እርምጃው ያልተፈለገ የዲፕሎማሲ ቅራኔ ሊያስከትል ይችላል ሲሉ ተቃውመውታል። ለዋይት ሀውስና ለፕሬዝዳንት ትራምፕ ቅርበት ያላቸው ደግሞ ኢትዮጵያ ከሱዳንና ከግብጽ ጋር ስምምነት ላይ ሳትደርስ ውሃ ሙሌት በመጀመሯ ማስተማሪያ ልትደረግ ይገባል ሲሉ ተሟግተዋል። አሜሪካ ያገደችው የገንዘብ እርዳታ ለድርቅ፣ ለኤችአይቪ፣ ለፍልሰት፣ ለስደተኞች እንዲሁም ለተለያዩ ሰብአዊ እርዳታዎች የሚደረገውን ድጋፍ እንደማያካትት የውጭ ጉዳይ ሚኒስትር መግለጫ ገልጿል። ለኮቪድ-19 ወረርሽኝ መከላከያ እንዲውል ቃል የተገቡት የመተንፈሻ መርጃ መሳሪያዎችና ለአስተዳደራዊ ድጋፍ የሚውለው የገንዘብ እርዳታም በተቋረጠው ድጋፍ ውስጥ አልተካተተም። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ከአሜሪካ ድምጽ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። ስመኝሽ የቆየን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። የፌዴሬሽን ምክር ቤት ለነገ የጠራው አስቸኳይ ጉባኤ አጀንዳ ስላልታወቀ በሚል የትግራይ ክልል ተወካዮች እንዳይገኙ የክልሉ ምክር ቤት ዛሬ ባካሄደው አስቸኳይ ስብሰባ መወሰኑ ተገልጿል። የኮሮና ቫይረስን መዛመት ለመከላከል ተብሎ የወጣው የአስቸኳይ ጊዜ አዋጅም ለአራት ወራት እንዲራዘም ተወስኗል። ሙልጌታ አጽብሃ የክልሉን የኮሚኒኬሽንስ ቢሮ ኃላፊ ወይዘሮ ሊያ ካሳን አነጋግሮ ተከታዩን ዘገባ ከመቀሌ አጠናቅሯል።
የትግራይ ክልል ምክር ቤት አምስተኛ ዘመን 10ኛ አስቸኳይ ጉባኤውን ዛሬ በቪዲዮ ኮንፈረንስ አካሂዷል። ምክር ቤቱ ያካሄደውን ስብሰባ አስመልክቶ ለአሜሪካ ድምጽ ማብራሪያ የሰጡት የክልሉ የኮሙኒኬሽንስ ቢሮ ኃላፊ ወይዘሮ ሊያ ካሳ የሀገሪቱ የፌዴሬሽን ምክር ቤት ለነገ ነሐሴ 30 2012 ዓ.ም በጠራው አስቸኳይ ስብሰባ ላይ መወያየቱ ተናግረዋል። የክልሉ ካቢኔ የፌዴሬሽን ምክር ቤት ነገ በሚያካሄደው አስቸኳይ ስብሰባ የትግራይን ምርጫ ለማደናቀፍና ለማስቆም ውሳኔ ከመስተላለፍ እንዲቆጠብ ብሎ ትናንት ያወጣው መግለጫ ምክር ቤቱ እንደደገፈው ኃላፊዋ ገልጸዋል።
ትግራይ ምርጫ ዙሪያ የማንም ፍቃድ አያስፈልግም። ፈቃድም ከልካይም አካል ቢኖር የትግራይ ህዝብ ራሱ ነው። በዚህ ምርጫ የማንም ጣልቃ ገብነት አያስፈልግም። በዚህ ከጣልቃ ገብነታችሁ ራሳችሁ እጃችሁ በተሰበሰቡ ሚል አንድ ማስጠንቀቂያ ውሳኔ ተላልፈዋል። ሁለተኛ በትግራይ ምርጫ ዙሪያ ላይ የሚወሰኑ ውሳኔዎች ካሉ በዚህ ፌዴሬሽን ምክር ቤት አሪካዊ ስህተትን ብቻም አይደለም በትግራይ ህዝብ ዘንድና በትግራይ መንግስት ዘንድ ጦርነት እንደማወጅ ነው የሚቆጠረው። ጦርነት እንደማወጅ መሆኑን አውቆ ቆም ብሎ እንዲያስብ ፌዴሬሽን ምክር ቤቱ ይህንን በወሰነበት ግን ፌዴሬሽን ምክር ቤቱ ኢቨን ጠቅላይ ሚኒስትሩም ተጠያቂ መሆናቸውን ጭምር ነው ውሳኔ ያስተላለፍ ነው ማለት። የኢትዮጵያ ብሔር ብሔረሰቦችን በዚህ ውሳኔ ታሪካዊ ውሳኔ ለትግራይ ህዝብ በቀኑ የተለያዩ ጥቃቶች ለመሰንዘርም ይሁን እርምጃ ለመውሰድ በሚወሰኑ ውሳኔዎችም እጁ መሰብሰብ አለበት፣ ቆም ብሎም ማሰብ አለበት። በዋነኝነት በንቃት ሊከታተለው የሚገባው ደግሞ የትግራይ ህዝብ ነው። እዚህ የትግራይ ህዝብ በመስዋዕቱ የከፈለው መብት ያጎናጸፈው ነው ተጋራ እንዲደረግልኝ ብለው ትግል እያደረገ ያለው። አሁንም ምርጫችን ለማደናቀፍ በሚደረጉ ማንኛውም እርምጃ ቢኖርም ያንን እርምጃ ለብቃት ለመመከት ያንን እርምጃዎችን በንቃት እየመከትንም ምርጫችንም ለአንድም ሰከንድ እንደማናቋርጥ
የፌዴሬሽን ምክር ቤት ከዚህ ቀደም ሲያካሄዳቸው ለነበሩ ስብሰባዎች አባላቱና የቋሚ ኮሚቴ አባላት የመነጋገሪያ አጀንዳ ቀድሞ ይደርሳቸው እንደነበረ ወይዘሮ ሊያስተውሰው የነገው አስቸኳይ ስብሰባ አጀንዳ ግን እስካሁን ግልጽ እንዳልተደረገ አመላክቷል። አጀንዳው ግልጽ እንዲሆን የፌዴሬሽን ምክር ቤት በደብዳቤ ቢጠየቅም መልስ አልሰጠም ብለዋል። በመሆኑም የትግራይ ክልል ተወካዮች በነገው የፌዴሬሽን ምክር ቤት አስቸኳይ ጉባኤ እንዳይሳተፉ የክልሉ ምክር ቤት በሙሉ ድምጽ መወሰኑ ኃላፊዋ ገልጸዋል።
ቋሚ ኮሚቴዎችም የማያውቁት አጀንዳ፣ የፌዴሬሽን ምክር ቤት አባላትም የማያውቁት አጀንዳ፣ ነገር ግን በዝግ ስብሰባ ከአንድ ከላይ በተሰጠ አጀንዳ ብቻ እንዲወያዩ እየተደረገ ያለው ማለት ነው። ዝግ የሆነበት ለምንድን ነው የሚለውን ነገር እንግዲህ የሆነ የተለየ ሌላ የኢትዮጵያ ብሔር ብሔረሰቦች ህዝቦች የማያውቁት ጥሩ የሆነ አጀንዳ ይዘው ለመንቀሳቀስ የሚፈልጉት ነገር አለ ማለት ነው። ስለዚህ በዚህ ደረጃ ከሆነ እንግዲህ ፌዴሬሽን ምክር ቤቱም እኛ እምነት ካጣንበት ቆይተናል። ምክንያቱም ፌዴሬሽን ምክር ቤቱ የተቀመጠለትን አላማ አይደለም እያሳካ ያለው። አጀንዳው ግልጽ እንዲሆንልን ጠይቀናል፣ እስካሁን ግልጽ አላደረገም። ስለዚህ አጀንዳ ባስታወቀና ህጋዊ ባልሆነ ስብሰባ ላይ ሀገር ለመበተንም ይሁን በህዝባችን ዘንድ ታሪካዊ ስህተት እንዲፈጸም በሚወሰን ውሳኔም ይሁን የእኛ በፌዴሬሽን ምክር ቤት የተወከሉ አካላት መሳተፍ የለባቸውም በሚልም በሙሉ ድምፅ ያጸደቀበት ሁኔታ ነው ያለው።
ከኮሮና ቫይረስ ወረርሽኝ ለመከላከል ተብሎ በክልሉ የታወጀው የአስቸኳይ ጊዜ አዋጅ ለሶስተኛ ጊዜ እንዲራዘም ምክር ቤቱ መወሰኑ ወይዘሮ ሊያ ተናግረዋል።
እስካሁን 5 ወር በአስቸኳይ ጊዜ አዋጅ ውስጥ ሆነን ወረርሽኝ ለመከላከል ዘርፍ ብዙ ስራዎችን ስንሰራ ቆይተናል። አሁን ደግሞ 5ኛ ወሩን በማገባደድ ላይ ስላለን አሁን በተጨባጭ ቫይረሱ ከአካባቢ ወደ አካባቢ እየተስፋፋ ባለበት ሁኔታ ውስጥ ሆነን እንዲሁም የዓለም ስጋት ሆኖ እየቀጠለ ባለበት ውስጥ ሆነን እንግዲህ ለመቆጣጠር የሚያስችል ለመከላከል የሚያስችል በቂ ዝግጅትና አጠቃላይ እንቅስቃሴ እያደረግን እንዳልሆነ በማየት ተጨማሪ የአራት ወር የአስቸኳይ ጊዜ አዋጅ እንዲራዘም ነው
በትግራይ ክልል የፊታችን ሮብ ጳጉሜ 4 ምርጫ ለማካሄድ ዝግጅቶች እየተጠናቀቁ እንደሚገኙና ለ22 ቀናት የቆየው የምረጡ እንቅስቀሳ እየተጠናቀቀ ሲሆን ምርጫ ሂደቱን ማንም አያስቆመውም ብለዋል የክልሉ መንግስት ቃል አቀባይ። ለአሜሪካ ድምጽ ሙልጌታ አጽብሃ መቀለም።
ሙልጌታ ጽባህን ላደረሰን ዘገባ እናመሰግናለን። ከዚሁ ጋር በተያያዘ የፌዴሬሽን ምክር ቤት ነሐሴ 30 በጠራው ስብሰባ ላይ በራያ ወልቃይትና ወጅራት አካባቢዎች የሚደርሰውን የሰብአዊ መብት ጥሰት በመወያየት የመፍትሄ አቅጣጫ እንዲያስቀምጥ ተጠየቀ። በኮቪድ-19 ምክንያት ውስን ሰዎችን ያካተተ የተባለለት ትዕይንተ ህዝብ በፌዴሬሽን ምክር ቤት አካባቢ ትላንት ተካሂዷል። በአካባቢዎቹ ስርዓቱን የሚወቅስ አስተያየት ለመገናኛ ብዙሃን የሰጡ ይታሰራሉ፣ መሰረታዊ ሸቀጦችን እንዳይሸምቱ ይደረጋሉ የሚሉ ወቀሳዎችም ቀርበዋል። የወሎ ዘጋቢያችን መስፍን አራጌ ዝርዝር ዘገባ አለው።
ሰልፈኞቹ ፌደራል መንግስት በትግራይ ክልል የሚካሄደውን ህገወጥ ምርጫ ያስቆም፣ በምርጫው ምክንያት የታሰሩ ዜጎች ይለቀቁ፣ የማንነት ጥያቄ ባልተመለሰባቸው አካባቢዎች ፌደራሉ መንግስት ይስፈር የሚሉ መፈክሮችን አንግበው በፌዴሬሽን ምክር ቤት በር ላይ ተሰባስበው ነበር። 30 የሚጠጉ የወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ፣ የራያ ራዩማ ዴሞክራሲያዊ ፓርቲና የወጅራት ፓርቲ ተወካዮች አሳሳቢና አፋጣኝ ምላሽ ሊያገኙ ይገባቸዋል ያሏቸውን ጥያቄዎች ለፌዴሬሽን ምክር ቤት አቅርበዋል። የራያ ራዩማ ዴሞክራሲያዊ ፓርቲ ምክትል ሰብሳቢ አማረ ጉበን
በትግራይ ክልል ህገወጥ ምርጫ እየተካሄደ ነው፣ የምርጫ እንቅስቃሴ አለ። በዚህ ምርጫ እንቅስቃሴ ምክንያት ህዝባችን ብዙ ጉዳት እየደረሰበት ነው። ይኸው የኮሮና በሽታ ጊዜ ስለሆነ ህዝባችን በየሳምንቱ እየተገደደ ሰልፍ ይወጣል፣ ይሰበሰባል። የምርጫ ካርድ ካላወጣ እስከ 500 ብር ቅጣት፣ ብዙ አገልግሎቶች እስከ መከልከል ድረስ ተደርሷል። ይሄ ነገር ፌዴራል መንግስት አውቆት ትኩረት ሰጥቶት ጣልቃ እንዲገባ ነው። በተጨማሪ ደግሞ የፌዴሬሽን ምክር ቤት ነሐሴ 30 ስብሰባ ጠርቷል እና እዛ ስብሰባ ላይ የእኛም ጉዳይ አንስቶ ሌላ ቢቀር በራያ ምርጫው ማድረግ እንደሌለበት፣ ምክንያቱም የራያ ህዝብ ተገዶ ነው ወደዚህ ምርጫ እየገባ ያለው።
የወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ የህዝብ ግንኙነት ኃላፊ ክብረ አብ ስማቸው በተመሳሳይ የማንነት ጥያቄ ያላቸው ህዝቦች ማንነታቸው አደጋ ውስጥ ስለሆነ የፌዴሬሽን ምክር ቤት በነሐሴ 30 ስብሰባ ላይ ልዩ ትኩረት ሰጥቶ እንዲወያይበት ማሳሰባቸውን ያስረዱት
ሁለት የፌዴሬሽን ምክር ቤት ባለሙያዎች ነው ያገኘ ነው እና እነሱ ማቅረብ ያለባቸው ነገሮች እንዲያቀርቡልን ተነጋግረናል። እኛ አጀንዳ ሆኖ የኛ ጉዳይ ፌዴሬሽን ምክር ቤት ነሐሴ 30 ስብሰባ አለው። በዛ ስብሰባ ላይ የኛ ጉዳይ የዜግነት ጉዳይ ነው። እናንተ በአማራነታችን ብዙ መስዋዕትነት ከፍለናል። ነገ ደግሞ ለዜግነት ብለን ደግሞ የምንከፍለው መስዋዕትነት መኖር መቻል የለበትም። አሁንም ኢትዮጵያውያን አልሆንም ያሉ አካላቶች መሆን ይችላሉ። እኛ ግን ወልቃይት ጠገዴ የጠለምት ህዝብ አማራ ነው፣ የራያም የወጅራትም ኢትዮጵያዊ ነው። ይህ ሆኖ እያለ ግን በእነሱ አስተሳሰብ መኖር መቻል የለብን። የፌዴሬሽን ምክር ቤት ኃላፊነቱን በአግባቡ እንዲወጣ ህገ መንግስቱ የሚለው ላይ ተግባራዊ እንዲሆን ነው ጥያቄያችን። ህገ መንግስቱ የሚለው ያን ክልል በራሱ አገሪቱን ህገ መንግስቱን በሚጥስ ሁኔታ ሲሄድ ፌዴራል መንግስት ገብቶ ያስተካክላል የሚለው ያ እንዲደረግልን ነው የምንፈልግ።
ከምርጫው ጋር በተያያዘ የማንነት ጥያቄ በሚነሳባቸው አካባቢዎች ችግር አለ የሚሉ አልጠፉም። በራያ አካባቢ የክልሉን መንግስት ተችተው ለመገናኛ ብዙሀን መረጃ የሰጡ ለእስር ተዳርገዋል። አዲስ እየተዋወቀ ባለው መታወቂያ ዝርዝር ላይ ዜግነት ኢትዮጵያዊ በሚለው ምትክ ትግራዊ የሚል እንዲሰፍር እየተደረገ ነው የሚል ቅሬታዎች ተሰምተዋል።
ያን የሰጠው መታወቂያ ለአምስት ዓመት የሚያገለግል ሀገር ትግራይ የሚል እንደሚታወሰው ከኤርትራ በተጨማሪ ደግሞ ትግራይ አዲስ ሀገር ለማድረግ እዛም ደግሞ ራያን ይዞ ወደዛ ለመሄድ ነው። ሌላውን ነገር እንተው አሁን ይህ ሰሞን ሰው ይታሰራል። መታወቂያ ናውሰት የመራችሁ መረት ሚናድርግ ሚዲያ መረጃ ለምንሰጠህ ሚያደረግ ተብሎ ሰው ልጅ ይደበደባል፣ ይታሰራል፣ ይገደላል። እስካሁን ድረስ ባለው በራያ ውስጥ በአላማጣ፣ በኮረም፣ በዋጃ፣ በመሆኒ፣ በጀርጀር ወደ 18 ሰው ሙቷል። ስለውጥ ወደዚህ ብቻ በተለያየ አጋጣሚ ሀሳቡን የገለጠ ሰው ይታሰርና የዋስና መብቱ ጠበቃ ገዝቶ ተከራክሮ ሲያገኝ ሊችል ለጠየቀ ሰው 50,000 ብር ነው። 50,000 ብር ይባላል። የሚችል ራሱ ችሎ የማይችል ለደራው ተብሎ አራት አምስት ጎረቤት ወንድም ጓደኛ አዋጥተው 50,000 ይገብራሉ። ሰውየው ደግሞ አንድ ሰቱ እዛ መቀበል አይፈልግም፣ ወደዚህ ነው ይመጣው። እንደዚህ እያደረገ በርካታ
አቶ አማረ ችግሩ ከእለት እለት እየተባባሰ መምጣቱን ይገልጻሉ።
የምርጫ ካርድ ስላልወሰዱ የውሃ አገልግሎት የተከለከሉ ሴቶች አሉ፣ የታሰሩ ሰዎች አሉ። በተለያዩ በራያ ወረዳዎች እና ከተሞች በዛሬ ቀን ራሱ ሁለት የመሆኒ ወጣቶች ታስረዋል። የታሰሩበት ምክንያትም የምርጫ ካርድ አንወስድም በማለታቸው ነው። እስከ 2000 ሰው እኮ የራያ የተለያዩ የትግራይ እስር ቤቶች እየማቀቀ ነው፣ የማንነት ጥያቄ በማንሳታቸው ምክንያት ነው።
ተፎካካሪ ፓርቲዎች ቅሬታቸው ዘግይቷል አሁን ፌዴሬሽን ምክር ቤት ለማቅረብ ምክንያቱም ትግራይ ክልል ምርጫ ለማካሄድ ዝግጅቶቹን አጠናቆ በጣት የሚቆጠሩ ቀናት ነው የቀሩት። ይህንን ቅሬታ ሲያቀርብ ዘግይቷል ይሏችኋል።
እኛ አልዘገየንም። በተለያየ ጊዜ እንደ ራያ ራዩማ ዴሞክራሲያዊ ፓርቲ የተለያዩ መግለጫዎች አውጥተናል እና በመግለጫችንም ምርጫው ተቃውመናል። የምርጫ መደረግ እንደሌለበት፣ የፌዴራል መንግስት ጣልቃ ገብቶ ማስቆም እንዳለበት በተለያየ ጊዜ ስንገልጽ ቆይተናል።
የትግራይ ክልል መንግስት ኮሚኒኬሽን ቢሮ ኃላፊ ሊያ ካሳና የክልሉ ምርጫ ኮሚሽን ከፍተኛ አመራር መረሳ ጸሐዬ በቅርቡ ከአሜሪካ ድምጽ ጋር በነበራቸው ቆይታ የህዝቡ የማንነት ጥያቄዎች ተፈተዋል፣ ከምርጫ ጋር ተያይዞ የተፈጠረ ችግር የለም፣ በአንጻሩ ከ100% በላይ መራጭ በፈቃዱ ተመዝግቧል ብለው ነበር። ችግር እንዳለ እያስመሰሉ የሚያስወሩት የክልሉን ሰላም ለማወክ የሚፈልጉ አካላት ናቸው ሲሉ ከፍተኛ አመራሩ መግለጻቸው ይታወሳል። ይህን አባባል ግን ቅሬታ አቅራቢዎቹ ሰልፈኞች አይቀበሉትም።
እኔ አድርምጽ ከሚባል ቦታ ነው የመጣሁኝ። አድርምጽ እዛ እነሱ ሲመጡ በ83 ዓመተ ምህረት ነው የተወለድኩኝ። እነሱ አሁን የሚሉት ተመልሶ ያደረ ነው ተሰጥቷቸዋል። የትግራይነት ማንነት ተሰጥቷቸዋል ብሎ ነው የሚከራከሩ። ያ በዚህ በመጠየቃችን አሁን 9 ሰዎች ተፈሰን ነበር። ብዙዎች እኛ አካባቢ ከ500 እስከ 600 በለውጡ ጊዜ የተፈቱ በሙሉ ይኸው የማንነት አሁን ለእናንተ መላክ እንችላለን። አማንን ትላለ ተብሎ ክስ ቀርቧል። እስከ ፌዴራል ጠቅላይ አቃቢ ህግ ነው የተከሰስ ነው። ለምን መክሰስ አስፈለገ? ሀቅ ካላቸው አሁንም እኛም እያልን ያለ ነው። ገለልተኛ አካል ወርዶ የወልቃይት ጠገዴ ህዝብ የሚፈልገው ነገር ይስማ ነው እያልን ያለ ነው። ገለልተኛ አካል መጥቶ የወልቃይት ጠገዴ ህዝብ ምንድን ነው የሚፈልገው ማንነት ያለው ወይ ብሎ ያና ይረዳ ነው እያልን ያለ ነው። ማንነት ነው ስን ኮሚሽን ሲቋቋም ራሱ በግልጽ ሲቃወሙ እያየን ነበር። በምክር ቤታቸው ራሱ ተቃውሟል። ሀቅ ካላቸው ይጠና ምን ችግር አለው?
ይህ እንግዲህ እንደተለመደው የውሸት ፕሮፓጋንዳ ነው። የራያ ህዝብ የማንነት ጥያቄ አለው። ለ30 ዓመታት ፒኤልኤፍ የራያ ህዝብ ትግራይ ማንነትን ለመጫን ብዙ ጥረቶች ተደርገዋል። በዚህም ሂደት ብዙ ችግሮች ተፈጽመዋል በህዝቡ ላይ። በአሁኑ ሰዓት ህዝቡ እንዲደህይ ተደርገዋል። ከአንድ ቤተሰብ 4-5 ወጣት አረብ ሀገር ነው ያለው፣ በስደት በባህር ተሻገረ ሰው ማለት ነው። አብዛኞቹ በባህር ይቀራሉ፣ ይሞታሉ። እና ብዙ ችግሮች ተፈጽመዋል። ይሄ ችግር መቀጠል የለበትም ብለን ነው እየታገልን ያለ ነው።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ።
መስፍን አራጌን ለዘገባው እናመሰግናለን። በዚህ ጉዳይ ላይ ምላሽ የተጠየቁት የትግራይ ክልል የኮሚኒኬሽንስ ቢሮ ኃላፊ ወይዘሮ ሊያ ካሳ የወልቃይትና የራያ ህዝብ የራሳቸውን እድል በራሳቸው እንዲወስኑ በትግላቸው ያረጋገጡት የትግራይ ምርጫን ለመረበሽ በጣም ጥቂት በብር የተገዙ ሰዎች ያካሄዱት ነው በማለት አጣጥለውታል። ወይዘሮ ሊያ በክልሉ የሰብአዊ መብት ጥሰት አለ የተባለው ከሀቅ የራቀና ለህዝብ ንቀት ያላቸው እኛ እናውቅልሃለን በማለት ረብሻ ለመፍጠር በማሴር ነው እንዲህ የሚሉት ብለዋል። ሙልጌታ ጽሃ ዝርዝሩን ያስደምጠናል።
የትግራይ ክልል የኮሚኒኬሽንስ ቢሮ ኃላፊ ወይዘሮ ሊያ ካሳ በሰጡት መልስ የራያና የወልቃይት ህዝቦች እንደሌላው የትግራይ ህዝብ በትግላቸው ማንነታቸውን ተረጋግጦ እየኖሩ ባሉበት ጊዜ አካባቢው ለመረበሽ ነው አሁን ጥቂት ሰዎች ሰልፍ ወጥተው የሚናገሩት በማለት አጣጥለውታል። እኛ እናውቅልሃለን በማለት ትክክል ያልሆነ መረጃ በመገናኛ ብዙሃን ሲያቀርቡ ቆይቷል። አሁን ደግሞ በክልሉ የሚካሄደው ምርጫ ለመረበሽ ነው ይህንን እያደረጉት ያሉት ብለዋል።
ገንዘብ ተደልለው ትግራይ ህዝብ ማንነት ለማጥፋት ዘመቻ ባወጁ በተላኩ አካላት ተደልለው የሚንቀሳቀሱ አካላት ናቸው እነዚህ ጉዳይ የሚያነሱት ማለት ነው። ስለዚህ ይህንም ጉዳይ እንግዲህ የፌደራል መንግስትን የሚመልሰው አይደለም፣ የክልሎች ምክር ቤት የሚመልሰው አይደለም። መልሱ አይ ቲንክ ህዝቡ በአግባቡ የመለሰው መልስ ነው ተገቢ የሚመስለኝ። አጠቃላይ የልማት ጥያቄውና የመልካም አስተዳደር ጥያቄዎች ግን እንዲመለስለት የሚፈልግ እንደ ማንኛውም የትግራይ ህዝብ የሚታገል ጽኑ ጀግና ህዝብ መሆኑ ነው እኛ የምናውቀው። ስለዚህ ሌሎች የትምክህት ኃይሎች ምንድን ነው ታዲያ የሚፈልጉት የሚለው ህዝቡ አይደለም የሚፈልጉት፣ መሬቱን ነው የሚፈልጉት። የግዛት መሬታቸው ለማስፋፋት እንጂ የወልቃይት ወይም የራያ ህዝብ ፈልገውት አይደለም። ይህንንም በግላጭ አስረግጠው የተለያዩ የትምክህት ኃይሎችና ሀሳባቸው ሲሰነዝሩ ነበረ። እንደውም ከአምባገነኑና አህዳዊ ቡድን አካላትም የክልል ከፍተኛ አመራሮችም ሳይቀር የራያ ህዝብ ተቆርቋሪ፣ የወልቃይት ህዝብ ተቆርቋሪ ሆኖ ሳይሆን የመሬት ግዛትን የማስፋፋትና በጦርነትም ቢሆን እናስመልሳለን ያሉ አመራሮች ናቸው ያሉት በዚህ ሀገር።
በክልሉ በተለየ መልኩ በወልቃይትና በራያ አካባቢዎች ማንነት መሰረት ያደረገ ጥቃት ይፈጸማል ወይ ተብለው ተጠይቀው በአሁኑ ጊዜ በትግራይ ክልል ማንነት መሰረት ያደረገ የሰብአዊ መብት ጥሰት የለም በማለት ምላሽ ሰጥተዋል። በሁለቱም አካባቢዎች ምርጫ ለመሳተፍ ህዝቡ ከፍተኛ ፍላጎት በማሳየቱ የምርጫ ምዝገባ እንኳን በአንድ ቀን አብዛኛው ህዝብ መመዝገቡ ያሳያል ብለዋል።
የምርጫ ሂደቱን ሰላማዊና ፍትሐዊ ዴሞክራሲያዊ እንዲሁም ታማኒ ሆኖ እንዲጠናቀቅ ከጫፍ እስከ ጫፍ የሰላም ዘብ በመሆን ምርጫውን እንከን እንዳይኖረው በአግባቡ ኮረናን እየተከላከሉ የምርጫ ካርዳቸው እንዲወስዱ የተለያዩ ወጣቶች አደረጃጀቶችን በማሳተፍ እዛም እዛም የሚታዩ የጸጥታ ችግሮች እንዳይነሱ ጠንቅቀው በንቃት እየተከታተሉ ምርጫውን ለማሳካት ምርጫውን በጉጉት መንግስታቸው እንዲመሰረቱ ከማድረግ ያላቸው ጽኑ አቋምና ጽኑ ፍላጎት ተግባራዊ እያደረጉ ያሉ ህዝቦች ናቸው ብለን ነው የምናምነው እንደ መንግስት። ይህንን ተግባራቸው ደግሞ እንደ መንግስት በጣም የምንኮራበት በቀጣይም ትግላቸው አጠናክረው ይህንን ምርጫ በተሳካ ሁኔታ እንደሚፈጽሙት ደግሞ ባለሙሉ እምነት ነን። በዚህ ደረጃ ግን እኛ እናውቅልሃለን ብለው እዛም እዛም ትግራይ ውስጥ ሁከት ለመፍጠር የትግራይ አንድነትን ለመሸርሸር የትግራይ ማንነትን በዛ ቆርሰው ለማጥፋት የሚደረግ ጥረት ግን ከንቱ ጥረት ነው፣ ከንቱ ልፋት ነው።
ለአሜሪካ ድምፅ ሙልጌታ ጽቡሃ መቀለም።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅታችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ይቻላል። አድማጮች ተዘዋሪውን የስልክ ቁጥራችንን እናስታውሳችሁ። 2022059942 በመደወል በውስጥ መስመር 14 በተቀረጸው የድምጽ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። horn@voanews.com የኢሜል አድራሻችንንም ተጠቅሙ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ አዘጋጅ ሰለሞን አባተ፣ ያስተናግድኳችሁ ያለሁት ጽዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብረናችሁነን። አብራችሁን ሁኑ። ወደ ተከታዩ ዘገባ እንለፍ። በኢትዮጵያ የህዝብና የቤቶች ቆጠራ ሳይካሄድ መዘግየቱ ሀገሪቱ ለሚቀጥሉት 10 ዓመታት እንድትመራበት ታስቦ እየተዘጋጀ በሚገኘው መሪ የልማት እቅድ ላይ ተጽዕኖ እንደሚያሳድር የኢትዮጵያ የስነ ህዝብ ጤናና አካባቢ ጥበቃ ጥምረት አስታውቋል። የጥምረቱ ዋና ዳይሬክተር የሆኑት አቶ ነጋሽ ተክሉ ለአሜሪካ ድምጽ እንደተናገሩት በኢትዮጵያ በከፍተኛ ፍጥነት እየጨመረ ያለው የህዝብ ቁጥር ከኢኮኖሚ እድገቱ ጋር ካልተመጣጠነ ሀገሪቱን አደጋ ላይ ይጥላታል። ከአቶ ነጋሽ ጋር ቆይታ ያደረገችው ስመኝሽ የቆየናት ቀጥሎ ይቀርባል።
በኢትዮጵያ በየአስር ዓመቱ የሚካሄደው የህዝብና ቤቶች ቆጠራ ለመጨረሻ ጊዜ የተካሄደው እንደ አውሮፓውያን አቆጣጠር በ2007 ዓ.ም ሲሆን አራተኛው የህዝብ ቆጠራ በ2017 መካሄድ ከነበረበት 3 ዓመታትን አስቆጥሯል። የህዝብና ቤት ቆጠራውን እንዲያካሂድ በተወካዮች ምክር ቤት ኃላፊነት የተሰጠው ኮሚሽን በተለያዩ የተፈጥሮና ሰው ሰራሽ ምክንያቶች እንዲሁም ብዙ ሰዎች ከአካባቢያቸው በመፈናቀላቸው ቆጠራውን ማካሄድ እንደማይችል በመግለጹ የህዝብ ተወካዮችና የፌዴሬሽን ምክር ቤቶች ባለፈው ዓመት ሰኔ ወር ላይ ቆጠራው ለሁለተኛ ጊዜ እንዲራዘም አድርገው ነበር። ኢትዮጵያ ሀገር አቀፍ የህዝብ ቆጠራውን አታካሄድ እንጂ የህዝቧ ቁጥር በከፍተኛ ደረጃ እየጨመረ መሆኑን ግን መረጃዎች ይጠቁማሉ። በተለያዩ የዓለም አቀፍ ድርጅቶች ትንበያ መሰረትም በአሁኑ ጊዜ የኢትዮጵያ ጠቅላላ የህዝብ ብዛት እስከ 110 ሚሊየን እንደሚደርስ ይገመታል። የህዝብ ቁጥር በሀገሪቱ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጉዳዮች ላይ ካለው ጉልህ ሚና አንጻር የህዝብና ቤት ቆጠራ ጊዜውን ጠብቆ አለመካሄዱ በሀገሪቱ ላይ እያደረሰ ስላለው ተጽዕኖ የኢትዮጵያ ስነ ህዝብ ጤናና አካባቢ ጥምረት ዋና ዳይሬክተር የሆኑትን አቶ ነጋሽ ተክሉን ጠይቀናቸዋል።
የህዝብ ቁጥር አለመካሄዱ ይኸው አሁን የአስር አመት ፕላን እየወጣል። አስር አመት ፕላንሽ ስኬታማ ሊሆን እድል የሚያገኘው የህዝብ ቁጥሩ መነሻ አድርጎ ቢሄድ ነው። የፕላኑ ብቻ ሳይሆን አጠቃላይ እውነተኛ ታርጌቱን የሚመታ የልማት ስራ ልንሰራ ከሆነ የህዝብ ቆጠራ በጣም ወሳኝነት አለው። የት ላይ ኢንቨስት ላድርግ፣ ምን ያህል በጀት የሚለው አመለካከት ግልጽነት ሊመጣ የሚችለው የህዝብ ቁጥሩን በአግባቡ ስናውቀው ነው የሚል እምነት ነው ያለ።
የህዝብ ቁጥር እየበዛ በሄደ ቁጥር በተለይ ደግሞ መሰረታዊ ፍላጎቶችን የሚሰጡ ተቋማት በደንብ ሳይጎለብቱ ህዝብ ቁጥር በሚጨምርበት ጊዜ ያለው ተጽዕኖ ምን ይመስላል?
በጣም በጣም ከፍተኛ የሆነ ተጽዕኖ እየፈጠረ ከቤተሰብ ይጀምራል። አንድ ልጅ ያለውና አምስት ልጅ ያለው አዲስ አበባ ያለውን የመጓጓዣ የትምህርት ቤት ክፍያ አጠቃላይ ኑሮውን አሸንፎ ልጆቹን በጥሩ ሁኔታ ማሳደግ የሚያስችለው እድል በፈተናው እየበረከተ ነው እየሄደ ያለው። ድሃው ላይ ስትመጪ ደግሞ የባሰ ከፍተኛ ችግር እየሆነ ነው። ስለዚህ የኢኮኖሚ እድገቱ አብሮ ከህዝቡ ቁጥሩ ጋር ማሳደግ ካልቻል ክላይሜት ቼንጁም አሁን ይባስ ብሎ ደግሞ ኮቪድም ተጨምሮበት አብሮም የሰላም መደፍረስ ሲኖር ደግሞ የነበሩት የስራ እድሎች የኢንቨስትመንት እድሎች እየተዳከሙ ሲሄዱ የባሰ ችግር እየመጣ ኢኮኖሚውና የህዝብ ምጣኔው ሳይታረቁ የሚሄድበት ሁኔታ ከተፈጠረ አደጋ ውስጥ እየገባን የምንሄድበት እድል እየሰፋ ነው።
እንግዲህ ኢትዮጵያ ውስጥ በይፋ የህዝብ ቆጠራ ከተካሄደ 13 ዓመት ሆኖታል። ነገር ግን እንደ ባለሙያ በአጠቃላይ አሁን ያለው የስነ ህዝብ ሁኔታ ምን ይመስላል?
ስነ ህዝብ ስንል በገጠርም ከተማም የሚኖረው ህዝብ ደምረን ነው። በወሳኝ መልኩ ግን የገጠሩ ህዝብ ነው የሚበዛው።
ድህነት ማለት አንዱ መገለጫ ብዙ ልጆች መውለድ ነው። ለምን? የሴቷ መብት ባልተጠበቀበት፣ ድጋፍ ሰርቪሶች በደንብ ባልተጠናከሩበት፣ የሷ የመወሰን መብት በላይ የወንዱ የበላይነት ያለበት ሶሻል ኖርም ባለበት የመውለድ ሁኔታ ተገዳም ይሁን ትዳሯም ውስጥ ሁና ይሁን በጣም ቁጥር የጨመረበት ሁኔታ እንዳለ ነው የሚያመላክተው። የህዝብ ቁጥሩ ባይቆጠርም ከ80 በላይ ህዝባችን በገጠር እስከ ኖሮ ድረስ በገጠር ያለው ወሊድ ደግሞ ከፍተኛ ከመሆኑ ከከተማው ሲነጻጸር እስከሆነ ድረስ ይሄ ሁኔታ ብዙ ህዝብ ሊኖረን እንደሚችል እርግጠኛ ሆነን መገንዘብ ይገባናል።
ከተማዎች ላይ የሚታየው ፈጣን የህዝብ እድገት ምንድን ነው ምክንያቱ?
የሀገሪቱ ልማቶች የተሰባሰቡት አዲስ አበባ ነው። የስራ ፈጠራም ከፈለግሽ አዲስ አበባ ነው የምታዩ። የጉልበት ስራም የሁሉም አይነት እድሎች ያሉት አዲስ አበባ ናቸው። ከተሞቻችን በተመጣጣኝ አይደለም እያደጉ ያሉ። ስለዚህ ለተለያየ ስራ፣ ለትምህርት፣ ጊዜያዊ ጉብኝት ሁሉም የመጣ እዚህ ነው እየሰፈረ ያለው። አዲስ አበባ ላይ እውነተኛ ቆጠራ ቢካሄድ ከ5 ሚሊዮን በላይ እንጂ በታች መሆን አይችልም።
አሁን ካነሷቸው ሀሳቦቹ ጋር ተያይዞ እንግዲህ በእድሜያቸው በወጣት ተብለው በሚከለል እድሜ ክልል ውስጥ ያሉ ህብረተሰብ ክፍሎች ከሌላው ጋር ሲነጻጸር በጣም ከፍተኛውን ቁጥር ይይዛሉ እና ምናልባት የራሱም ኦፖርቹኒቲ ይኖረዋል። ተጽዕኖስ ምን ይመስላል?
ኢትዮጵያ የወጣት ህብረተሰብ መገለጫ ሀገር ናት። ከ0 አመት እስከ 30 አመት ከ71% ነን። እንደ ኢትዮጵያ አይነት ያሉ ወጣት ህብረተሰብ በጣም ወሳኝ በሆነበት ወጣቱ ላይ እንዴት ፕሮዳክቲቭ ላድርገው የሚለው ስራ ካልተሰራ ይሄ ወጣት ኦፖርቹኒቲ መሆኑ ቀርቶ አደጋ ሊሆን ይችላል። እንዴት ነው ወጣቱን ሪሊ ኢምፓወር የምናደርገው? ፖሊሲና ስትራቴጂዎቻችን የወጣቱን ህብረተሰብ ተጠቃሚነት፣ ተሳታፊነት የሚጠይቅ ወቅት ላይ ነን ያለን።
ኢትዮጵያ ውስጥ ያለው የስነ ህዝብ ፖሊሲ ምን አይነት ነው? በተለይ የህዝብ ምጣኔን በተመለከተ እንደ ኢትዮጵያ ደግሞ በጣም የወጣቱ ቁጥር ከፍተኛ በሆነበት ሀገር ላይ ያለው ፖሊሲ ምን ይመስላል? የፖሊሲ ችግር ነው ያለው ወይስ ያፈጻጸም ችግር ነው ያለው?
ሁለቱም ችግሮች አሉ። በመጀመሪያ ደረጃ ይሄን የፖፑሌሽን ከዲቨሎፕመንት የማስታረቅ አለማዊ ስትራቴጂ ከመመንጸጉ በፊት ኢትዮጵያ ፖሊሲዋን ያበለጸገችው በ1993 ዓ.ም ነው። አስቀድመን ማለት ነው። ስትራቴጂው በጣም የተዋጣለት ነበር። ከ1993 ከ2013 20 አመት አድርገዋል። ከዛ በኋላ አልወጣም አዲስ። ስለዚህ አንዱ ክፍተት ወጣት እያበረከትን በመጣንበት የፖፑሌሽን ቁጥራችን በጣም እየጨመረ በሄደበት ስነ ህዝብንና ልማትን አስታርቆ የሚሄድ ፖሊሲያችን በደንብ ትኩረት አግኝቶ ሌላ ፖሊሲ ስትራቴጂ ማውጣት ይገባን ነበር። በአፈጻጸምም ተመሳሳይ ችግር ነው ያለ። የህዝብ ቁጥር ኃይል የሚሆነው ፕሮዳክቲቭ የተማረ ብቁ ዜጋ፣ ስነ ህዝብን ከልማት አስታርቆ የሚሄደው አፈጻጸም በትክክለኛ አቅጣጫው ስላልተፈጸመ በፖሊሲም ችግር ነበረን፣ በአፈጻጸምም ችግር ነበረን ማለት ነው።
ከፍተኛ የህዝብ ቁጥር መጨመር በህዝብ ኑሮ የዕለት ተዕለት ኑሮ ላይ የሚታዩ ተጽዕኖች ምን ይመስላሉ?
ትምህርት ቤቶች ከመቶ የማያንስ ተማሪ በአንድ ክፍል ነው፣ ከዛ በላይም ሊሆን ይችላል። ይህ ሁኔታ ጥራት ያለው ትምህርት እንዴት ልትሰጪ ያስችልሻል? ስለዚህ ትምህርትን አፌክት አድርጓል ማለት ነው የህዝቡ የምጣኔ እድገት። ይህን አምጥተሽ ወደ ከተማም ለአዲስ አበባ ባጀት የምትይዘው በየአመቱ 3.5 ሚሊዮን እያለች ከያዘች ግን የህዝቡ ቁጥሩ ከ5 ሚሊዮን በላይ ከሆነ የመሰረተ ልማት ግንባታው፣ የቤት ግንባታው፣ የውሃ አቅርቦቱ፣ የትምህርት አቅርቦቱ ሁሉም ከፍላጎቱ ጋር አብሮ አይሄድ። ይሄ ደግሞ ከተማዋ ሰላም እንድታጣ፣ በየጎደናው የሚያድሩ ወጣቶች እንዲበዙባት ዘንድ ሳትስፋክሽኑ ይጎዳል ማለት ነው። የህዝብ ቁጥር ምጣኔ ከልማት ጋር መታረቅ ማለት አጠቃላይ ለሀገሪቷ የኢኮኖሚ እድገት ትልቁ ፈተና የህዝብ ቁጥሩ ምጣኔን አስታርቀን የምንሄድበት ፖሊሲን ስትራቴጂያችንን ፈትሸን በጣም በጣም ትኩረት ልንሰጠው እንደሚገባ የሚያመላክት ሁኔታ ነው ያለ ነው።
ኢትዮጵያ ከ2013 እስከ 2023 እንድትመራበት ታስቦ እየተዘጋጀ ያለው መሪ የልማት እቅድ አሁን ያለውን የህዝብ ምጣኔ ምን ያክል ያገናዘበ እንደሆነ ለማወቅ የፕላንና ልማት ኮሚሽንን በተደጋጋሚ ለማግኘት ያደረግነው ጥረት ለጊዜው ባይሳካም የህዝብ ቆጠራ አለመካሄዱ በአዲሱ የለማት እቅድ ላይ ተጽዕኖ እንደሚኖረው ነገር ግን ከዚህ ቀደም በነበረው ግምት እቅዱን ማዘጋጀት እንደሚቻል የኮሚሽኑ ኮሚሽነር ዶክተር ፍጹም አሰፋ እቅዱን ይፋ ባደረጉበት ወቅት ገልጸው ነበር። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ስመኝሽ የቆየን እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። ወለጋ ዩኒቨርሲቲ ለመጀመሪያ ጊዜ 4 ተማሪዎችን በአፋን ኦሮሞ በዶክትሬት ዲግሪ ማስመረቁን አስታወቀ። በዩኒቨርሲቲው የምሩቃኑ መምህርትና የጥናት አማካሪ ዶክተር አሊማ ጅብሪል ተማሪዎቹን ለመጀመሪያ ጊዜ ማስመረቅ መቻላቸውን እንደ ከፍተኛ ስኬት እንደሚቆጥሩት ተናግረዋል። ተመራቂ ተማሪዎቹን ጨምሮ ያነጋገረው ናኮር መልካ ስርስር ዘገባ ያስደምጠናል።
የወለጋ ዩኒቨርሲቲ ለባለፈው 4-5 ዓመታት ሲያስተምራቸው የነበረውን 4 የአፋን ኦሮሞ 3ኛ ዲግሪ ወይም ዶክትሬት ተማሪዎች ባለፈው ሳምንት ማስመረቁን አስታውቋል። በምርቃት ስነ ስርዓቱ ላይ የታደሙት የወለጋ ዩኒቨርሲቲ ፕሬዝዳንት ዶክተር ሀሰን ዩሱፍ በፌስቡክ ገጻቸው 4 ተማሪዎች ለመጀመሪያ ጊዜ ጥናታዊ ጽሑፋቸውን በአፋን ኦሮሞ በማቅረብ ታሪክ ሰሩ ሲሉ አድናቆታቸውን ገልጸዋል። በወለጋ ዩኒቨርሲቲ የአፋን ኦሮሞና ስነ ጽሑፍ ትምህርት ክፍል መምህርትና የከፍተኛ ደረጃ ተማሪዎች አማካሪ ዶክተር አሊማ ጅብሪል ተማሪዎቹን ለመጀመሪያ ጊዜ በአፋን ኦሮሞ በ3ኛ ዲግሪ ማስመረቃችን ትልቅ ስኬት ነው ብለዋል። የወለጋ ዩኒቨርሲቲ በአፋን ኦሮሞ ለመጀመሪያ ጊዜ በዶክተሬት ዲግሪ የተመረቁ 4 ተማሪዎችም የአፋን ኦሮሞና ስነ ጽሑፍ ትምህርት ክፍልም ጭምር ለዘላለም ሲታወሱበት የሚኖሩ ትልቅ ስኬት ነው የተመዘገበው። ለስኬቱ አስተዋጽኦ ያበረከቱ ሁሉንም አካላት ጨምሮ ማለት ነው። ምክንያቱም በዓለም አቀፍ ደረጃ እንኳ ብናይ በአፋን ኦሮሞ ተምረው በአፋን ኦሮሞ ጥናታዊ ጽሑፍ አቅርበው በአፋን ኦሮሞ ተመራምረው ጽሑፋቸውን አጠናክረውና ተከላክለው በዶክተሬት ዲግሪ ሲመረቁ ይሄ የመጀመሪያ ነው ብለዋል። ዶክተር መርጋ ገመዳ በቋንቋ ስርዓተ ትምህርት ላይ ጥናታዊ ጽሑፋቸውን በማቅረብ በስርዓቱ ውስጥ ይስተዋላሉ ላሏቸው ችግሮችም መፍትሄ አመላክተዋል ሲሉ ተናግረዋል ዶክተር አሊማ። ሁለተኛው ዶክተር ዳንኤል ለሜሳ በቋንቋ ጥናት፣ 3ኛው ዶክተር መገርሳ ኢንሳ በተረት ላይ እንዲሁም የመጨረሻው ዶክተር ፈቃዱ ቀና ደግሞ የአፋን ኦሮሞ ልብወለድ ታሪኮች ላይ ጥናታዊ ጽሑፋቸውን አቅርበው አመርቂ ውጤት ማግኘታቸውን ገልጸዋል ዶክተር አሊማ። ዶክተር መርጋ ገመዳ ለመጀመሪያ ጊዜ በአፋን ኦሮሞ የ3ኛ ዲግሪያቸውን የሰሩ ተመራቂ በመሆናቸው የተሰማቸውን ስሜት እንዲህ ይገልጻሉ። አፋን ኦሮሞ ያንን ሁሉ ተጽዕኖ ተቋቁሞ ዛሬ ለ3ኛ ዲግሪ በመድረሱ በአገር ውስጥ የሚኖሩትንና በውጭም የሚኖሩ የኦሮሞ ተወላጆችን እንኳን ደስ አላችሁ ማለት እፈልጋለሁ። አፋን ኦሮሞ የጥናትና ምርምር እንዲሁም የሳይንስና ቴክኖሎጂ ቋንቋ እንዲሆን ጥረት የምታደርጉ ሁሉ፣ የኢትዮጵያ ፌዴራል ተጨማሪ የስራ ቋንቋ እንዲሆን ጥረት ለምታደርጉ ሁሉ የእኛ በዶክትሬት ዲግሪ መመረቅ መሰረት ስለሚሆናችሁ እንኳን ደስ አላችሁ ማለት እፈልጋለሁ ብለዋል። የአፋን ኦሮሞ ስርዓተ ትምህርት ላይ ጥናታዊ ጽሑፋቸውን የሰሩበትን ምክንያት ሲያብራሩ የትምህርት ስርዓቱ ከሌላ ቋንቋ የተወሰደ መሆኑን በመጥቀስ ምን ያህል የሳይንሳዊ ሂደቱን በጠበቀ መልኩ ትምህርቱ እየተሰጠ ነው ከሚል ሀሳብ እንደተነሱ ገልጸዋል። በጥናቱ ወቅትም ስላጋጠማቸው ተግዳሮት እንዲህ አብራርተዋል። ለጥናቱ አስፈላጊ የሆኑ የጽሑፍ ማስረጃዎችንና ግብዓቶችን ከኦሮሚያም ሆነ ከፌዴራል ትምህርት ጽሕፈት ቤቶች ማግኘት አልቻልኩም። የአፋን ኦሮሞ ስርዓተ ትምህርትም ከዚህ በፊት ስላልተዘጋጀ በጥናቴ ወቅት እንቅፋት ሆኖብኛል። በአማርኛ የተዘጋጀውንም ስርዓተ ትምህርት ለማግኘት በጣም ተቸግሬያለሁ። ይህም ችግር የመጣው አፋን ኦሮሞን የሚያጠና አፋን ኦሮሞን የሚከታተልና የሚያዘጋጅ እንዲሁም ጥናትና ምርምር የሚያካሂድ አካል በትምህርት ሚኒስቴር ውስጥ ካለመኖሩ የተነሳ ነው ብለዋል። ዶክተር አሊማ ጅብሪል በአፋን ኦሮሞና ስነ ጽሑፍ ትምህርት ክፍል ውስጥ 24 የሚሆኑ ተማሪዎች አሁንም በአፋን ኦሮሞ 3ኛ ዲግሪ የተለያዩ ጥናታዊ ጽሑፎችን በማቅረብና ጥናት በማድረግ ላይ ይገኛሉ ብለዋል። ተመራቂዎቹ ያቀረቡት መመረቂያ ጽሑፍም ዩኒቨርሲቲው በሚያሳትመው ጆርናል ወይም የጥናት መጽሔት ላይ ታትሞ እንደሚወጣ አመልክተዋል። ለአሜሪካ ድምፅ ናኮር መልካ ካምቦ።
ናኩር መልካን ለዘገባው እናመሰግናለን። በሰሜን አሜሪካ የሚኖሩ ዓለም አቀፍ የአጋዚ ትምህርት ቤት የቀድሞ ተማሪዎች ማህበር አባላት 5 ሚሊዮን ብር የሚያወጣ ዘመናዊ የኮሮና ቫይረስ መመርመሪያ ማሽን ገዝተው ለአዲግራት ከተማ ነዋሪዎች ስጦታ ሰጡ። የመቀሌው ዘጋቢ ዓለም ፍስሐ ዝርዝር አለው።
በሰሜን አሜሪካ የሚኖሩ የአጋዚ የቀድሞ ተማሪዎች ማህበር አባላት ለአዲግራት ከተማ ህዝብ ዘመናዊ ኮሮና ቫይረስ መመርመሪያ ማሽን ማስረከባቸውን የአጋዚ ዓለም አቀፍ የቀድሞ ተማሪዎች ማህበር የቦርድ ሊቀመንበር አቶ ቴድሮስ ካሳይ ማሽን አስመልክተው እንዲህ ይላሉ።
ማሽን የመጣ እንደምታውቀው የኮሮና ቫይረስ መመርመሪያ ማሽን ነው። ከዚህም ባለፈ ሌሎች የምርምር ስራዎችም ሊካሄድበት እንደሚችል ያለን መረጃ ይጠቁማል። ዞሮ ዞሮ ግን በዋናነት ያመጣ ነው አለማችን ገጥሟት ያለ የቫይረሱ ስርጭት ለመመርመር ታሳቢ ተደርጎ ነው። እንደሚታውቀው መንግስት በተለያዩ ቦታዎችን በጣም አንገብጋቢ በሆኑ ቦታዎችን ማሽኖች እንደተከለ ይታወቃል። ሆነን ግን በመንግስት አቅም በሁሉም ቦታ ሊሸጥ እንደማይችል ይታወቃል። እና ያው ማህበራችንም ከህዝብ ጎንና ከመንግስት ጎን መሆኑ ይታወቃል። ከዚህ በፊትም ያው ማህበር የተመሰረተበት ዋና አላማ መንግስት በሚሰጠው የመማር ማስተማር ሂደቱን በማገዝ በትምህርት ጥራቱን እያገዘ እንደነበር ይታወቃል። ይህን እንዳለ ደግሞ ህዝባችን ገጥሞት ያለ የቫይረሱ ስርጭት ከመከላከል አንጻር፣ ምርምሮችን ከማካሄድ አንጻር ከመንግስትና ከህዝብ ጎን ሆኖ ለመሰለፍ ባደረገው ጥረት
በሰሜን አሜሪካ የሚኖሩ የአጋዚ የቀድሞ ተማሪዎች ማህበር አባላት ያበረከቱትን ማሽን በአካባቢያቸው ከሚገኙ የመመርመሪያ ማሽን የተሻለና ዘመናዊ መሆኑን አቶ ቴድሮስ ገልጸዋል።
እንደሚታወቀው ማህበሩ ዓለም አቀፍ ማህበር ነው እና በተለያዩ ቦታዎች በከሌ በአራባ በሰሜን አሜሪካ እንዲሁም በአውሮፓም በአውስትራሊያም ማህበሮች እንዳሉ ይታወቃል። ይህን ማሽን የላኩት ግን በአሜሪካ የሚገኙ የማህበሩ አባላት የላኩት ነው እና በአጠቃላይ ዋጋው እስከ 5 ሚሊዮን እንደሚገመት ነው ያለን መረጃ።
በመመርመሪያ ማሽኑ ርክክብ ስነ ስርዓት የተገኙት የአዲግራት ከተማ ምክትል ከንቲባ አቶ ላከ ተስፋ ሚካኤል ማሽኑ በአቅራቢያችን በመገኘቱ የምርመራ ውጤት በጊዜው ለማወቅ ስለሚያግዝ እጅግ ጠቃሚና አስፈላጊ ማሽን ነው ብለዋል።
የአጋዚ የቀድሞ ተማሪዎች ማህበር የኮቪድ-19 ማሽን መመርመሪያ ማሽን ያደረጉልን እገዛ ወረርሽኙን ለመግታት የሚያደርጉ አስተዋጽኦ ከፍተኛ እንደሆነ እምነት አለን። በዚህ አጋጣሚ ለማህበሩ አባላት፣ በውጭ የሚገኙ የማህበሩ አባላት ማመስገን እንፈልጋለን። በአስተዳደሩ ስምና በራሴ ስም ህብረተሰቡም ከዚህ ቀደም በተለያዩ የማህበረሰብ አገልግሎት አስተዋጽኦ ሲያደርጉ የነበሩ ናቸው የቀድሞ የአጋዚ ትምህርት ቤት አልሙኒ አባላት። አሁንም እንደተለመደው ባጋጠመን የወረርሽኝ የኮቪድ-19 ወረርሽኝ በከተማችን መመርመሪያ ማሽን አልነበረም። ስለዚህ ለዚህ ችግር መፍትሄ የሚሆን እገዛ አድርገውልናል። አጋጣሚ የማመስገን እፈልጋለሁ። እዚህ ቀደም ያው መመርመሪያ ማሽን በከተማችን አልነበረም። ተጋላጭነት አላቸው የሚባሉ የህብረተሰብ ክፍል ነው ተወስደው ወደ መቀሌ ይሄድና ውጤቱ በጣም ይዘገያሉ። ከሁለት ሳምንት በላይ ነው የሚቆየው እና ህብረተሰቡ ያው ወረርሽኙን ለመግታት በጣም አደጋች ሁኔታ ነበር። እዚህ ማሽኑ ወደ ከተማችን በመምጣቱ በአቅራቢያችን በመኖሩ በአጭር ሰዓታት ውስጥ ውጤቱ ማወቅ እንችላለን። ስለዚህ ወረርሽኙን ለመግታት የሚያደርጉ አስተዋጽኦ ከፍተኛ እንደሆነ ነው የምናምነው ማለት ነው።
የአጋዚ የቀድሞ ተማሪዎች ማህበር በ1946 ዓ.ም እንደተቋቋመ ይነገራል። ዓለም ፍስሐ ከመቀለ።
ዓለም ፍስሐን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። በአሜሪካ ዙሪያ ያሉት ኮሌጆች የሚገኙባቸው ከተሞች በያዝነው ወር ተማሪዎች ወደ ትምህርት ቤት ሲመለሱ ለማየት በጉጉት እየጠበቁ መሆናቸው ታውቋል። የትምህርት ቤቶቹ መከፈት በከተሞቹ ያሉት የንግድ ተቋማት በዓለም አቀፍ ወረርሽኝ ከደረሰባቸው ጉዳት እንዲያገግሙ ይረዳል ተብሎ ይታመናል። በሌላ በኩል ደግሞ የንግድ ተቋማቱ የትምህርት ቤቶቹ መከፈት የኮቪድ-19ን መባባስ ሊያስከትል ይችላል የሚል ስጋት እንዳላቸው የአሜሪካ ድምጽ ዘጋቢ ማርያማ ዲያሎ በላከችው ዘገባ ጠቁማለች። አዳነች ፍስሐዬ ታቀርበዋለች።
ከ40 ሺህ በላይ ከሚሆኑት አብዛኞቹ የሚችገን ዩኒቨርሲቲ ተማሪዎች ብዙዎቹ በያዝነው ዓመት ቀደም ሲል ወደ የመጡበት ከተመለሱ በኋላ በኮሌጇ ከተማ ያሉት የንግድ ተቋማት ጉዳት ደርሶባቸዋል። ሪቻርድ ሹባክ የተባሉ የምግብ መሸጫ መደብር ባለቤት ያብራራሉ።
It was like a 3-foot blizzard without snow.
በረዶ ባይኖርም በሶስት ፊት የበረዶ ክምር የተዋጥከ ሆኖ ነው የሚሰማህ። መንገዶች ላይ ዝር የሚል ሰው እንደሌለ ታውቃለህ። በመንገዶቹ ላይና ታች የሚንቀሳቀስ ሰው የለም።
የበልጉ የትምህርት ጊዜ የሚጀምረው መስከረም ላይ ነው። ጥቂቶቹ በአካል በካምፓስ ተገኝተው የሚማሩበት ማለት ነው። ይህም በተማሪዎቹ መኖር ለሚተማመኑት የንግድ ተቋማት የተስፋና የስጋት ስሜት እንዲንጸባረቅባቸው አድርጓል። አደም ለወንስታይን የመጠጥ ቤት ባለቤት ናቸው።
የተማሪዎቹ ወደ ትምህርት መመለስ ያስደስተኛል። የመጀመሪያው ስሜት ደስታ ነው። መቼም ቀለል ይልሃል።
Justin Herrick የምግብ ቤት ባለቤት ናቸው።
My gut feel is people are going to come back. There's going to be a significant outbreak and it's either going to be managed.
እንደሚመስለኝ ከሆነ ሰዎች ወደ ትምህርት ቤት ይመለሱና የቫይረሱ መዛመት ይባባሳል። ከዚያ እንግዲህ የቫይረሱን መዛመት መቋቋም ተችሎ ሊቆጣጠሩት ይችላሉ ወይም ደግሞ ከቁጥጥር ውጪ ሆኖ ተማሪዎች በርቀት ወደ መማር ይመለሳሉ። ያለኝ ስሜት ይህ ነው።
ጄፍ ሳንደርስ ደግሞ የንቅሳት መደብርን ያንቀሳቅሳሉ።
To succeed.
አለም አቀፉ ወረርሽኝ ብዙዎቻችንን አበርትቷል። እንዲሳካልህ ከፈለክ የንግድ ስራህን በሚገባ ማካሄድ ይኖርብሃል።
ያም ሲባል ግን ሁሉም ወደ ስራ ይመለሳሉ ማለት አይደለም። ጥሩ ስኬት አግኝቶ የነበረው ኤስፕሬሶ ሮያል ኮፊ የተባለው ቡና ቤት በኮሮና ቫይረስ ምክንያት ወደ ስራ እንደማይመለስ በድረገጹ አስታውቋል። ኤተን ሩሚን የመሳሰሉት ደንበኞቹ የነበሩ የሚችገን ዩኒቨርሲቲ ተማሪዎች ታዲያ ማዘናቸውን ገልጸዋል።
Yeah, it kind of sucks that those places are not opening up, especially where there's a lot of people in the house like that.
በተለይም የኤክስፕሬሶ ሮያል መዘጋት ያሳዝናል። እኔ ቤት ብዙ የሚወዱት ሰዎች አሉ።
ሁኔታዎች መሻሻላቸው አይቀርም በሚል ተስፋ የሚጠበቁም እንዳሉ ተገልጿል።
ዘጋቢዎቻችንን እናመሰግናለን። የአርብ ምሽት የአሜሪካ ድምጽ የአማርኛ ቋንቋ አገልግሎት ከመጠናቀቁ በፊት
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
በዩናይትድ ስቴትስ ውስጥ በሚገኙ የትምህርት ተቋማት ውስጥ የቻይና ቋንቋና ባህልን የሚማሩ ተማሪዎች የቻይና ኮሙኒስት ፓርቲና ወኪሎቹ ስውር መጠቀሚያ አለመሆናቸውን ዩናይትድ ስቴትስ እርግጠኛ መሆን ትፈልጋለች ይላል የዕለቱ ርዕሰ አንቀጽ ጽሑፉን ሲጀምር። እንደ ህዝባዊ ሪፐብሊክ ቻይና የውጭ መልክተኛ ሆኖ በውጭ ጉዳይ ሚኒስቴር የሚታወቀውና በዩናይትድ ስቴትስ የኮንፊሽየስ ማዕከል ወይም የሲአይዩኤስ እየተባለ የሚጠራው ተቋም የቤጂንግን ዓለም አቀፍ ፕሮፓጋንዳ ለማሰራጨትና የአሜሪካን የምርጫ ውጤት ለመወሰን ከኮሌጅ ተቋማት አንስቶ ከመዋለ ህጻናት እስከ 12ኛ ክፍል ድረስ ያሉትን አንደኛና ሁለተኛ ደረጃ ትምህርት ቤቶችን ይጠቀማል ሲሉ የውጭ ጉዳይ ሚኒስትሩ ፓምፔዮ መናገራቸው ርዕስ አንቀጹ ያስረዳል። የኮንፊሽየስ ተቋም በዋነኝነት በቻይና መንግስት የሚደገም ነው ያለው ርዕስ አንቀጽ ተቋሙ የቻይና ኮሙኒስት ፓርቲ የዓለም አቀፍ ተጽዕኖ ለማሳደር የሚጠቀምበት የፕሮፓጋንዳ መሳሪያ ነው ብሏል። ይህ መግለጫ የወጣው የኮንፊሽየስ ተቋማትንም ሆነ በኮሌጅ እና ዩኒቨርሲቲዎች ውስጥ በተናጠል የሚገኙ የኮንፊሽየስ ድርጅቶችን ለመዝጋት ዓለም ሆኑን ርዕስ አንቀጹ ገልጿል። ይልቁንም የኮንፊሽየስ ተቋም እንደ ውጭ አገር የተልኮ ተቋምነቱ የቻይና ዜጎች የሆኑ ሰራተኞቹ በዩናይትድ ስቴትስ ውስጥ የሚያደርጉትን እንቅስቃሴያቸውን አቀጣጠራቸውንና የገንዘብ ምንጫቸውን አስመልክቶ ያለውን መረጃ በየጊዜው ለውጭ ጉዳይ ሚኒስቴር በግልጽ ማሳወቅ የሚገባው መሆኑን ለማሳሰብ እንደሆነ ርዕስ አንቀጹ አስረድቷል። ይህ አይነቱ መረጃ የዩናይትድ ስቴትስ የትምህርት ተቋማት በትምህርት ቤቶቻቸው ውስጥ የሚካሄድ ተጽዕኖ እንዳይኖር ወይም በቤጂንግ የሚደገፈውን ፕሮግራም ለተማሪዎቻቸው ማስተማር አለማስተማር ይችሉ እንደሆነ ለመወሰን የሚያስችላቸውን ኢንፎርሜሽን እንዲኖራቸው ያደርጋል ብሏል ርዕስ አንቀጹ። ብሔራዊ የምሁራን ማህበር ወይም ዘ ናሽናል አሶሲሽን ኦፍ ስኮላርስ NAS እንደሚለው ከሆነ በዩናይትድ ስቴትስ 75 የሚሆኑ የኮንፊሽየስ ተቋማት መኖራቸውን ርዕስ አንቀጹ አስታውቋል። ከመዋለ ህጻናት እስከ 12ኛ ክፍል ድረስ በሚደርሱ ትምህርት ቤቶች ውስጥ 500 የሚሆኑ የኮንፊሽየስ ክፍሎች ያሏቸው መሆኑን ጠቅሶ ከነዚህ አብዛኞቹ በዩኒቨርሲቲ ደረጃ ከተዋቀረው የኮንፊሽየስ ትምህርት ተቋም ጋር ግንኙነት አላቸው ሲል ርዕስ አንቀጹ አመልክቷል። የቻይና መንግስት የኮሙኒስት ፓርቲና ሪዮት ዓለም በኮንፊሽየስ ተቋምና ፕሮግራም ላይ ያለው ተጽዕኖ ከረጅም ጊዜ ጀምሮ ዩናይትድ ስቴትስን ሲያሳስባት እንደቆየ ርዕስ አንቀጹ አስታውሷል። ለምሳሌ እንደ አውሮፓ አቆጣጠር በ2017 ብሔራዊ የሳይንስ አካዳሚ እንዳስታወቀው የኮንፊሽየስ ተቋማት ስር የሚገኙ አንዳንድ የትምህርት ተቋማት ራሳቸውን በራሳቸው ሳንሱር እንዲያደርጉ ግፊት የነበረባቸው ሲሆን በተቋማቱና በዩኒቨርሲቲዎቹ መካከል የሚደረጉ ስምምነቶችም ይፋ ያልተደረጉ መሆናቸውን ርዕስ አንቀጹ ገልጧል። አንዳንድ ዩኒቨርሲቲዎች የቻይናን መንግስት እንዳይተቹ የገንዘብ ችሮታ ይሰጣቸው እንደነበርና የኮንፊሽየስ ተቋምም ስለ ቻይና የሰብአዊ መብት ረገጣ ሳያነሳ የተመረጠ ታሪክ ብቻ እንደሚያስተምር በርዕስ አንቀጹ ጽሑፍ ተጠቅሷል። ላለፉት 410 ዓመታት ቤጂንግ በዩናይትድ ስቴትስ እንደ ልቧ በነጻ ስትንቀሳቀስ ኖራለች ያለው ርዕሰ አንቀጽ ቻይና ግን በአንጻሩ ለዩናይትድ ስቴትስም ሆነ በአገሯ ለሚገኙ የውጭ አገር ዜጎች ዝግ ሆና ቆይታለች ብሏል። በመጨረሻም በዩናይትድ ስቴትስ የኤዥያና የፓሲፊክ ጉዳዮች ኃላፊ ዴቪድ ስቲልዌል የኛ ዓላማ ቻይና የግልጽነትን ክፍት የመሆንና የመጋራትን አስፈላጊነት እንድትረዳ ማድረግ ነው። ያስኪውን ድረስ ግን ራሳችንን ለመከላከል የሚያስችለንን ሁሉ እርምጃ እንወስዳለን በማለት የተናገሩትን በመጥቀስ ርዕሰ አንቀጹ ጽሑፉን ደምድሟል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮች ለምሽቱ ያሰናዳናችሁ ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም ደናደሩ።